ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆልመቻችን ዛሬ አርብ ሰኔ 7 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የአዲሱ ሹም ባለስልጣኖች በሚከተለው አመት የአገሪቱ ኢኮኖሚ 9% ያድጋል በማለት የሐሰት ፕሮፓጋንዳ እየነዙ ባሉበት አገሪቱ ከፍተኛ ዕዳ ውስጥ መዘፈቋን መረጃዎች ይጠቁማሉ። ባለፈው የበጀት አመት የውጭ ዕዳ 27 ቢሊዮን ዶላር የደረሰ ሲሆን ከዚህ ውስጥ 15.8 ቢሊዮን የሚሆነው የፌደራል ተቋሙ የተበደረው ሲሆን ቀሪውን 11.2 ቢሊዮን ዶላር ደግሞ የመንግስት አምራች ተቋሞች የሚባሉት የተበደሩት እንደሆነ ተነግሯል። የፌደራል አስተዳደሩ ከአገር ውስጥ የተበደረው ገንዘብ መጠንም 731 ቢሊዮን ብር መድረሱን የተገኙ መረጃዎች ይገልጻሉ። ማክሰኞ ማታ በነቀምት ከተማ ባንድ ሆቴል በፈነዳ ቦምብ አንድ ሰው መሞቱና 9 መቁሰላቸውን ምንጮች ዘገቡ። ህይወቱን ያጣው ዜጋ ከሌላ ቦታ የመጣ ተማሪ መሆኑ የተነገረ ሲሆን ከቆሰሉት መካከል የሆቴሉ ደንበኞችና አስተናጋጆች የሚገኙባቸው መሆኑ ታውቋል። ባለፈው ሳምንት በዚሁ ከተማ በሌላ ሆቴል ላይ ቦምብ ፈንድቶ የሰው ህይወት ያለፈ መሆኑ ይታወቃል። አካባቢው በኮማንድ ፖስት ጥበቃ ስር ነው ቢባልም የጸጥታ ሁኔታውን ሊቆጣጠር እንዳልቻለ ተነግሯል። በአስፐተፈሪ አዳቡልቱ ዩኒቨርሲቲ ሰኔ 4 ምሽት በተነሳ ግጭት 3 ተማሪዎች ላይ ጉዳት የደረሰ መሆኑን ከቦታው ከደረሰ ዜና ለማወቅ ተችሏል። 600 የዩኒቨርሲቲው ተማሪዎች ግቢውን በመልቀቅ በአካባቢው በሚገኙ አብያተ ክርስቲያናትና መስጊዶች ለመጠለል ተገደዋል ተብሏል። ውጥረቱ ያልተረጋጋ በመሆኑ ተማሪዎች ትምህርት አለመጀመራቸውም ታውቋል። በኢትዮጵያ የኢንተርኔት አገልግሎት ለአራተኛ ቀን ተቋርጦ ውሏል። በኢንተርኔት መቋረጥ ምክንያት እያንዳንዱ ቀን አገሪቱ ቢያንስ 4.5 ሚሊዮን ዶላር እንደምታጣ ኔትብሎክስ የተባለ ተቋም ለዜና ምንጮች ከሰጠው መረጃ ለማወቅ ተችሏል። የኢንተርኔት መቋረጥ ዋናው ምክንያት እየበዛ የሄደውን ያገዛዙን ዘረኝነትና አምባገነንነት የሚያጋልጡ የማህበራዊ ሚዲያ አስተያየቶችን ለመቆጣጠር ነው ተብሏል። በሌላ በኩል የኢንተርኔት አገልግሎትን ሙሉ በሙሉ የሚቆጣጠረው ኢትዮ ቴሌኮም ከሚቆጣጠራቸው የሥራ ዘርፎች መካከል የተወሰነውን ለግል ባለሀብቶች ለመሸጥ እንዲችል ፓርላማው ፓርላማ መወሰኑ አነጋጋሪ ሆኗል። የሱዳን ጊዜያዊ ወታደራዊ አስተዳደር ካውንስል ቃል አቀባይ በሰጠው መግለጫ ከጥቂት ቀናት በፊት ተቃዋሚዎች ከወታደሩ ካምፕ ዙሪያ በኃይል እንዲነሱ የተደረገው በካውንስሉ መሪዎች በተሰጠ ትዕዛዝ መሆኑን አምኖ በርካታ ዜጎች ህይወታቸው በማለፉ የተሰማውን ሐዘን ገልጿል። የሱዳን ተቃዋሚ ፓርቲዎች ጥምረት የሆነው የነጻነትና የለውጥ መድረክ የተባለው ተቋም የወታደሩን መግለጫ ውድቅ አድርጎ ገለልተኛ የሆነ ዓለም አቀፍ ተቋም ጉዳዩን እንዲመረምርና እንዲያጣራ ጥሪ አቅርቧል። ባለፈው ሳምንት የሱዳን ወታደሮች ከወታደራዊ ካምፕ ዙሪያ ተቀምጠው ለወራት ተቃውሞ ሲያካሂዱ የነበሩ ዜጎችን ከቦታቸው ለማስለቀቅ በከፈቱት ተኩስ ከ110 በላይ ዜጎች የተገደሉ መሆናቸውና ከ40 ያላነሱ አስከሬኖች በአባይ ወንዝ መውጣታቸውን የሱዳን የዶክተሮች ማህበር ይፋ ማድረጉ ይታወሳል። ከዚህ በላይ 500 የሱዳን ዜጎች የአካል ጉዳት ደርሶባቸው በየሆስፒታሉ በማገገም ላይ እንደሚገኙም ተገልጿል። የተባበሩት መንግስታት ድርጅት ባለስልጣኖች ረቡዕ ይፋ ባደረጉት መግለጫ ባለፈው ሳምንት በተካሄደው ጭፍጨፋ እርምጃ በርካታ ሴቶች በወታደሮች በመገደድ የተደፈሩ መሆናቸውን የሚገልጹ መረጃዎች እንዳገኙ ተናግረዋል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል። አገርና ሰንደቅ ነፃነት ከሌለ ቤተር ተማረ ያውሉ መክበድለ
የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202 291 4217 ዋሽንግተን ዲሲ፣ በኢሜይል espit@aol.com ወይም etrp@eprp.com፣ በፖስታ ሳጥን EPRP PO Box 73337 Washington DC 20056 የኢሃፓን እንቅስቃሴና የፖለቲካ አቋም እንዲሁም የተለያዩ መግለጫዎችን በኢሃፓ ድረገጽ eprp.com ወይም ተባባሪ በሆኑ ድረገጾች deptarao.com/debtarao.com እና asimba.org/assimba.org ማግኘት የሚቻል መሆኑን ለአድማጮቻችን እንገልጻለን። በፌስቡክ ኢፒአርፒ ዌብ አድሚን ኢፒአርፒ ፒአር ከሚሉትና ከሌሎችም ተባባሪ የፌስቡክ አካውንቶች ጋር ጓደኛ በመሆን እንቅስቃሴውን ለመከታተል የምትችሉ መሆናችንን እንገልጻለን።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሻለቃ ዳዊት እነ አብይና ለማን በጽኑ ከደገፉ በኋላ ጉዱን ሲረዱ መሳሳታቸውን በይፋ መግለጻቸው በጣም ደስ አሰኝቶኛል። በተለይም በእነ አብይ መሾም የአሜሪካ እጅ አለበት ብለው የተቆሙት መፍትሄ ግን የተሳሳተ ሆኖ አግኝቻለሁ። ሻለቃ ከወቀሳና ትችት የራቁናቸው ባይባልም ራሱን አልማርያም ብሎ በሚጠራው ጥራዝነት ጠቅ ፎርጅድ ፈረንጅ የሚተቹ አይደሉም። ይህን ካልኩኝ በኋላ ግን ሻለቃ ዳዊት አንዴ አብይ አሻግረን ያሉት ህዝብ ያልፈቀደውን ስልጣን መስጠት በመሆኑ ስህተት ነው ላለው። የአፍሪካ ህብረትም ሽግግሩን የያዘው ያሉትም የሚሰራ አይመስለኝም። ይህ ተቋም ውድቅ ሲሆን ኢትዮጵያን በተመለከተ አፍንጫው ስር ስንት ሰው ሲፈጅና 3 ሚሊዮን ህዝብ ሲፈናቀል መተንፈስ ያቃተው ነው። ስለዚህም ሻለቃ ዳዊትን እያመሰገንኩ አገራችንን ሊረዱ ከፈለጉና መንገዱ ካለውት እና ብይንም ወያኔንም የሚያዘውን አሜሪካ ስህተቱን ተቀብሎ የሽግግር ሂደት ይገፋ ዘንድ ይጠይቁልን እያልኩ ወደሚቀጥለው ጉዳይ ገባለሁ። ይኸው በውጭ ሀገር በተለይ በአሜሪካ ነዋሪ ለሆኑ ዜጎች ማሰባሰቢያ የተባለው ነው። አብይ ሾማቸው የዲያስፖራ ፈንድ ሰብሳቢ የተባሉት ሰዎች በቀን 1 ዶላር ከየሰው ሰብስበው ለዘረኞች ሊለግሱ የሞከሩት የከሸፈ ሲሆን አሁን ደግሞ መልካቸውን ቀይረው ሊዘርፉን ተነስተዋል። የፈንዱ ሰብሳቢ ሊቀመንበር ነኝ ባዩ አልማርያም በጻፈው ደብዳቤ ዲያስፖራ ፈንዱ ከማንም የፖለቲካ ኃይል ነጻ ሆኖ የሰበሰበውን ገንዘብ ራሱ በወሰነው ለህዝብ በሚጠቅሙ እቅዶች ላይ ያውላል ሲል ለመዋሸት ተገዷል። እሱንም ሆነ ጓደኞቹን በቦታቸው አስቀምጣቸው አብይ ሆኖ ሳለ ከማንም ፖለቲካ ነጻነን ተጨፈኑ ላሞኛቸው ነው። ፈንዱ ለህዝብ የሚጠቅሙ እቅዶች የሚላቸው በሺዎች ዶላር ክፍያ ምሁሮችን መቅጠርና ለቢሮዎች ኪራይ ወጪ እንጂ ለተፈናቃዮች እርዳታ እንዳልሆነ ግልጽ ነው። የውጭ ምንዛሪውን በልተው የጨረሱትን ወያኔዎች በዚህ መስክ ለመርዳትና ተጠናክረው ህዝብን እንዲያፈናቅሉና እንዲገድሉ ለመርዳት ካልሆነ ሌላ ተልእኮ የለውም። ስለዚህ ወገን ወገኑን አያስገድልምና ሳንቲምም ለነዚህ አጭበርባሪዎችና ዘረኞች እንዳትሰጡ አደራ እላለሁ ሲሉ ቶማስ ተሰማ ከአሜሪካ ዋሽንግተን ዲሲ ደብዳቤውን አጠናቀዋል።
ሰላምታዬ ይድረሳችሁ ለፍኖተ ዲሞክራሲ የኢያፓ ሬዲዮ አዘጋጆች በሙሉ እንዴት ከረማችሁ አላችሁ? የኢትዮጵያ አምላክ ከእናንተ ጋር ሁልጊዜ የሚሆን እያልኩ እንደተለመደው ጭናጭር መልእክቴን እንድታስተላልፉልኝ በአክብሮትና በጽሞና እጠይቃለሁ። አብረን እንኑር ብዬ አሳይቻት ቤቴን ቅቤ ይዛ መጣች ልትቆርጠው አንጀቴን። ከጥቂት ወራት በፊት በአዲስ አበባ የኢትዮጵያ ዋና መናገሻ እንደሆነችና ይህንን ክብር ይዛ እንደምትቀጥል በፍኖተ ሬዲዮ አድማጮች ደብዳቤ ፕሮግራም እንዲተላለፍልኝ ተደርጎ ነበር። ታዲያ አሁንም ጥቂት የዘረኛ ፖለቲካ አክራሪዎች አዲስ አበባን የኛ የግላችን ነጭ ብለው ይሟገታሉ። አዲስ አበባ ከኛ ብለው ደርከዋል። እኔም ዛሬ አዲስ አበባ ከተማ የሁሉም የኢትዮጵያውን ዜጎች እንጂ የተለየ ብሔረሰብ የግል ርስተ ጉልት እንዳልሆነች በድጋሚ ለማስረገጥ ይህችን ደብዳቤ መጻፍ ተገድጃለሁ። የማይሰማ ልብ መላልሶ ልብ ያድርቅ እንደሚባለው ተረት አሁንም እነኚህ ከአክራሪ ብሔርተኞች አዲስ አበባ አትንኩብን የኛ የግላችን ነች ብለው ባሮጌ ፈረስ መጋለብ ይጥራሉ። ዘመኑ 21ኛው ምዕተ ዓመት መሆኑን ገና አልተረዱም። ኢትዮጵያ የአዲስ አበባም ነች። ኢትዮጵያ የኢትዮጵያ ብቻ ሳትሆን የአፍሪካ አካልና የዓለም ማዕከል ነች። ይህንን አምኖ መቀበል ግዴታ ማስፈልጊ ነው። ወነታው እንደ ፀሐይ የሞቀ እንደ ሙሉ ጨረቃ የደመቀ እንደ አቦልውና ያመረቃ ነው። አዲስ አበባ በሁሉም ዜጎቿ ተወዳ ተከብራ እንደ ስሟ ተውባና ተደንቃ የምትቀጥል ከተማ ነች። የፖለቲካ ማዕከል፣ የንግድ ኢኮኖሚ መናኸሪያ፣ የባህልና የዲፕሎማሲ ልውውጥ መከናወኛ እንጂ የተለየ ብሔር ማምለኪያ ጣዖት አይደለችም። በውስጧና በአካባቢዋ ቀላል ከባድ ኢንዱስትሪዎች የተገነቡባት ስለሆነች ማንኛውም ዜጋዋ እንደ ችሎታውና እውቀቱ እየተጠቀመ እሱም የሚጠቀምባት ከተማ ነች። አዲስ አበባን በተለያዩ ስሞች እየጠሩ ሸገር፣ ፍንፍኔ በማለት እየጠሩ የሚያሽሙኑት ከተማ መሆኗ ያልተለመደ አይደለም። በተለያዩ ሀገሮች የሚኖሩ ህዝቦች ሀገሮቻቸው ከተሞቻቸው በየራሳቸው ባህልና ትርጉም ሰጪ በሆነ ስም ይጠሯቸዋል። እነኚህ ከተሞችና ሀገሮች በተለይ ደረጃ የሚታወቁባቸው ስሞች እንዳሉ ሆኖ ማለት ነው። ለአብነት የሚከተል መጥቀስ ይቻላል። አንደኛ ካይሮ በተወላጆቿ ዘንድ ላይ ቃይራ ተብላ ትጠራለች። ሁለተኛ ደማስቆ ደማሽ ትባላለች። ሶስተኛ መቃዲሾ ሀመር ትባላለች። አራተኛ አልጄሪያ ከዛይር ይሏታል። ሶስተኛ ሞሮኮ መክሪብ ብለው ይጠሯታል። በበኩሌ አዲስ አበባን ተወላጆቿ ነዋሪዎቿ በተለያየ የቁልምጫ ስም ቢጠሯትና ቢያሽሙኑም ሆነ ችግር የለኝም። እኔን የሚከፋኝ የሁላችንም ኢትዮጵያውያን የጋራ ሀብትና ንብረት ታሪክና ኩራት የሆነችው ዋና ከተማ አዲስ አበባ የግላችን የኛ ብቻ ነች የሚለው መርዘኛ አከፋፋይ ጉዳይ ነው። ፊንፊኔ ኬንያ፣ ሸገር ኬንያ፣ አዲስ አበባ ኬንያ፣ ለገዳዲን ኬንያ፣ ብሾፍቱን ኬንያ፣ ሱሉልታን ኬንያ ወዘተረፈ የሚለው አመለካከት ትውልድን ከትውልድ ዜጋን ከዜጋ የሚያለያይ መጥፎ አመለካከት ሊወገዝ ይገባል ብዬ አምናለሁ። ያቋም ደግሞ የብዙ ኢትዮጵያውያን ወገኖች አመለካከትን ጭምር ነው ብዬ አገምታለሁ። አዲስ አበባ አሁን ከደረሰችበት ደረጃ ሊያደርሳት የቻለው የሁሉም የኢትዮጵያውያን ነዋሪዎች አጥረትና ርብርቦች መሆኑ ሊሰመርበት ይገባል። ኢትዮጵያዊ ዜግነት ከሚያጎናጸው መብት ዋንኛው ሁሉ ዜጋ የመላው ኢትዮጵያ ሙሉ ባለቤት አዛዥም አራጊና ፈጣሪ ጭምር እንደሆነ ተረጋግጠለት ዜጎች የሀገራቸውን ዋና ከተማ አስመልክቶ የኔ ነች ያንተ አይደለች መባባል መነታረኩና መመላለሱ የሚያሳፍርና ስቅ የሚያደርግ ጉዳይ እንደሆነ ከሆነ ይሰማኛል። አብሶማ ኢትዮጵያን ያህል ረጅምና አኩሪ ታሪክ ያላት ሀገር ዜጎች መከሰቱ አንገስ ሰባሪ ነው። አዲስ አበባን የማን እንደሆነ እንዳለባት አስመልክቶ ሁለት ደብዳቤዎች ጽፍ ያለው በዚህ ጉዳይ ላይ ሶስተኛ ተጨማሪ ደብዳቤ ለመጻፍ እንደማልገደድ ምኞቴ ነው። ሀገራችን ዛሬ አዲስ አበባ የማን መሆን አለባት ከሚለው የበለጠ ብሔራዊ ችግሮች ላይ እንድናተኩር በአዲስ አበባ ትገባኛለች የኔ ግሌ መሆን አለባት በሚለው ዝባዝንኪ ላይ ጊዜያችን እንዳናጠፋ ሆን ተብሎ የሚደረገው ደባ አፍሽፈን በዋና ላይ እንድንረበረ ጥሬን አቀርባለሁ። ኢትዮጵያ ሀገሬ በነጻነቷ በአንድነቷ ሁልጊዜ ለዘላለም ትኖራለች። አመሰግናለሁ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም በያላችሁበት የከበረ ሰላምታዬ ይድረሳችሁላል። ውድ የፍኖተ አዘጋጆችና አድማጮች ባለፈው ሳምንት በጻፍኩላችሁ ደብዳቤ በአገራችን ለውጣል የሚባለው ቋንቋ ለኔ እስከዛሬ አልታየኝም። ለጥቅማቸው ያደሩ ተማርን ባይ ከሃዲዎች እና አሜሪካ፣ ሳውዲ፣ ቱርክ ወዘተ እንዲሁም በዙሪያቸው የተኮለኮሉ ጽንፈኞችና ጠባቦች ለውጥ እነሱ ሲመኙትና ሲያልሙት የነበረው ቅዠታቸው ሁሉ እውን ሆነ ይመስላቸዋል። እውነታው ግን የመድበለ ፓርቲ ስርዓት መዘጋቱን፣ የዲሞክራሲ ጭላንጭሉ መደፈኑን፣ መናገር፣ መጻፍ፣ መደራጀት፣ መሰብሰብ፣ የተቃውሞ ሰልፍ መታገድ ወዘተ ሁሉ ዛሬት ከመሬት ላይ ያሉ የሚታዩና የሚዳሰሱ ናቸው። ህጋባ አገር ሆነናል። ህዝብን ከጥቃት ለመከላከል ይልቅ የሚስጥር ጥቃት በተቀናጀ መንገድ ሲፈጸም እያየን ነው። በዜጎች መፈናቀል ያለማችንን ጣራ ነክተናል። የባድ ኃይላትም የዘመኑን ቅኝ አገዛዝ ምኞታቸውን እውን ለማድረግ ያገዳቸው ነገር የለም። የአንድ ብሔረሰብ የበላይነት ዛሬ ቅርጹን ለውጦ ቀጥሏል። ወያኔ ኢህአዴግ በኦህዴድ ኢህአዴግ መቀየር እንጂ ለውጥ ለጥቃቱ ሰለባ ለሆነው የኢትዮጵያ ህዝብ የሚታይ ነገር የለም። አዲሶቹ ሽሞች ያገር ህልውናና የዜጎች ጸር በሆነ ዘረኝነት ብቻ አይደለም የኢትዮጵያን ፖለቲካ ከቀውስ ወደ ቀውስ እንዲለወጥ ያደረጉት። የሃይማኖት ወገንተኝነቱም ከዘረኝነቱ ጋር በተጓዳኝ እየተጓዘበት ያለ ምርጫቸው ነው። ከሁሉም ደግሞ ለሥርዓት አልበኝነት በር ከፋችና ማዳበሪያ የሆኑ ሁለት ጽንፎችንም ይዘዋል። በአንድ በኩል የከረረና በሚስጥር የሚካሄድ የዘር ጥላቻ፣ በሌላ በኩል ርካሽ ልወደድ ባይነትና ለዘብተኝነት ትልልቁ ችግሮቻቸውና መንገዶቻቸው ናቸው። የሀገር ፖለቲካና ኢኮኖሚ ተነጣጥለው የማይታዩ ቢሆንም የዛሬው ደብዳቤ የፖለቲካው ቀውስ ነጸብራቅ የሆነው የኢኮኖሚ ቀውስ ከየት ወዴት የሚለውን እንመልከት። የ28ቱ ዓመት የኢኮኖሚ ጉዞ ፖለቲካዊ ስልጣንን፣ ዘርን፣ ህገ መንግስትን፣ መከላከያን፣ የፖሊስ ኃይልን እንዲሁም ፍርድ ቤቶችን በመጠቀም ኃይልና ጉልበታቸውን እንዲሁም መንግስታዊ መዋቅሮችን ሳይቀር በመጠቀም ዝርፊያ የጠፋበት ዘመን እንደነበር ክርክር የሚከፈትበት ጉዳይ ሊሆን አይችልም። የዛሬዎቹም ቢሆኑ ከዚህ አይነቱ የቆሸሸ ጎዳና ይጸዳሉ ብሎ መጠበቅ ስህተት ነው። ለትልልቆቹ ዘራፊዎች የሚያደርጉት እንክብካቤና ከለላ መስጠት መቻላቸው በህግ እንዲጠየቁ ከማድረግ ይልቅ ሹመት ሲደረደርላቸው መመልከት አዲስ አይደለም። የዝርፊያው ቁንጮች እነ አባይ ሰዋተጋ፣ አባዱላ ገመዳ፣ ሽፈራው ሽጉጤ፣ አዲሱ ለገሰ፣ ስዩም መስፍን ወዘተ ምን ተደረጉ? የዘረጉት የምዝበራ መረብስ መች ተበጠሰ? ዛሬም ከታች እስከ ቤተ መንግስት መስመሩ ለተዘረጋ ነው። ዝርፊያው ዛሬም ቀጥሏል። የሀገሪቱ ኢኮኖሚ ባስከፊ ቀውስ ማዕበል እየተነዳ ነው። የኢኮኖሚ ቀውሶቻችንን መንስኤ በርካቶች ቢሆኑም ጥቂቶቹን እንመልከት። የውጭ ምንዛሪ እጥረት ኢኮኖሚያችንን ቀፍዶ መያዝ ብቻ ሳይሆን ወደ ከፋ ቀውስ እንዲገባ አድርጎታል። የገቢና የውጭ ንግዳችን ሚዛን ስቷል። ምክንያቱ ደግሞ ለ27 ዓመታት በሁለት ተሐዝ አደገ የሚባለው የወያኔን ቅዠት አጋላጭ ነው። ወደ ውጭ የሚላኩ ሸቀጦች የሚገኝ ገቢ ወደ ሀገር ከመግባት ይልቅ ወደ ገዢዎቻችን የውጭ የባንክ ሂሳባቸው ገቢ መደረጉ አዲስ አይደለም። ይኸው ገንዘብ የማሸሽ ተግባር ዛሬም ቀጥሏል። በተደጋጋሚ ይህን ያህል ዩሮ፣ ዶላር እና የሌሎች አገራት ገንዘብ በዚህ ቦታ ተያዙ የሚል ወሬ ከመስማት የዘለለ ማንነታቸውንና ስለ ተወሰደባቸው ህጋዊ እርምጃ ሰምተን አናውቅም። ይህ የአዲሶቹ ሹሞችን ንቀት ይጠቁማል። ዋናው የኢትዮጵያ ውጭ ንግድ መሰረት የሆነው የግብርና ምርት መጠን እየቀጨጨ መሄድም ለወጪና ገቢ ንግድ ቀውስ የመንስኤነት ተጠቃሽ ነው። በበኋላ ይቆረቆር እንዲሉ አርሶ አደሩ በዘርግጭ ሳቢያ ከግብርና ስራው ተፋቷል። ይህ ደግሞ የወጪ ገቢ ንግድ መሳትን ብቻ ሳይሆን የምግብ አቅርቦትን እያሳነሰ መምጣቱን ከገበያዎች መረዳት ይቻላል። አብዛኛው የአገሪቱ ገንዘብ ከመሰረታዊ ፍላጎቶች መግዣ ከመዋል ይልቅ የዘመኑ ባለሀብቶች ወደ ሀገር የሚያስገቧቸው የቅንጦት እቃዎች ለቀውሱ በዋነኛነት ተጠቃሽ ናቸው። ከ90% በላይ ህዝብ የሚራብባት፣ የሚጠማባት፣ የሚታረዝባት ኢትዮጵያ በቅንጦት መኪኖች፣ በቅንጦት የቤት ቁሳቁሶች፣ ልብሶች፣ ጌጣጌጦች ተጠለቅልቃ ማየት አሳዛኝም አሳፋሪ መሆን ብቻ ሳይሆን ቀውሱንም ይበልጥ ያባባሰው ነው። ልክ የኢኮኖሚ ስርዓት መንሰራፋትን የሀገራችን የኢኮኖሚ ቀውስ አንዱ ገጽታና መንስኤ መሆኑ ባለፉት 27 ዓመታት ጋር የተስተዋለ እውነት ነው። መስፈርቱ ብሔር ተኮር የሆነ የስራ ምደባ ለተለያዩ ቀውሶች አጋልጦናል። ከእውቀት ሙያ ብቃትና ልምድ ይልቅ የብሔር ማንነትን እየፈለጉ መሾም መቻሉ ቀውሱን አባብሶታል። ይህ ዘረኝነት ነው። የሙያ ስነ ምግባር ገዳይ ነው። ለንግዘትና ሙስና የሚያመቻች አሰራር ነው። በዚህም አላስፈላጊ የገንዘብ ህትመቶች ተካሂደዋል። በብድር ስም በተለያዩ ባንኮች ላይ ዝርፊያ ተካሂዷል። የገንዘባችን የምንዛሬ አቅም እጅግ እያሽቆለቆለ መምጣት ላስከፊ የዋጋ ግሽበት ዳርጎናል። ዘራፊ የሆኑት ወያኔ ሰራሽ ባለሀብቶች በብድር ስም የወሰዱትን ገንዘብ ማስመለስ የሚችል ህግ አለመኖር የኢኮኖሚ ቀውሱን አባብሶታል። አዲሶቹ ሹሞች ከወያኔ ጋር አብረው ከሰሯቸው ስህተቶች የሚታረሙ ባለመሆናቸው ስህተቶቹን እየደገሟቸው በመሆኑ ቀውሱ ቀጥ እያጣ መጥቷል። ለ27 ዓመታት ወያኔ ከለጋሽ አገራትና ጌቶቻቸው በብድር ስም የተሰጠው ገንዘብ በህዝባችን ጸጉር ልክ እየሆነ መምጣቱ ይታወሳል። ዛሬ ኢትዮጵያ ከ28 ቢሊዮን ዶላር በላይ ዕዳ የተሸከመች አገር ናት። ኢትዮጵያ መክፈል የማትችለው ዕዳ ተጭኖባታል። አዲሶቹ ሹሞችም ይህንኑ የብድር ተግባር ቀጥለውበታል። ሳውዲ አረቢያ፣ ኤሚሬት፣ ቻይና፣ አሜሪካ፣ ፈረንሳይና ሌሎች ሸሪኮቻቸው የብድር ምንጮቻቸው ሆነዋል። እያንዳንዱ ኢትዮጵያዊ ዛሬ በነፍስ ወከፍ ከ200,000 ብር በላይ የሚገመት ዕዳ በገዢዎች የተጫነበት መሆኑን በትክክል ቢያውቅ ምን ሊሰማው እንደሚችል መገመት አይከብድም። በሌላ በኩል ለዚህ መረጃው ያላቸው አድርባይ ምሁራን እየሸመጠጡና እየካዱ ያሉትን ይህን አስተቃቂና አሳዛኝ አሳፋሪም ተግባርን ነው። በዚህ አመት የመብራት ኃይል ተቋም ህልውናው የጠፋ መስሎ የሚታይበት የመብራት መቆራረጥና መጥፋት የተከማቸው የኢኮኖሚ ቀውሶችን አቀጣጣይ ሆኗል። በመኖሪያ ቤት ምግብ አብስሎ መብላት አልተቻለም። እንጀራ ጋግረው ጸጉር አስተካክለው ቢተዳደሩ ዜጎች ኑሯቸው ጨልሟል። የምግብ ሸቀጦች እጥረት አስከፊ ሆኗል። የሚገኙ ሸቀጦችም ከህዝቡ የኑሮ መጠን በላይ አሻቅበዋል። የጤፍ፣ የዘይት፣ የሳሙና፣ የጥራጥሬ ዋጋዎች ዛሬ ለብዙሃኑ ኢትዮጵያዊ የሚቀመሱ ሆነው አይታዩም። ወያኔ ሰራሽ ባለሀብቶች፣ የመንግስት ደላላዎች፣ መንግስት ተብየውና ባለስልጣናቱ ለኢኮኖሚ ቀውሶቻችን በዋነኛነት ተጠያቂ ናቸው። ጨቋኞችና ዘረኞች በዘረጓቸው የመጨቆኛ መረቦቻቸው በህዝብና በአገር ላይ የሚፈጽሟቸው በደሎች ሲከማቹና ሲደራረቡ እጅግ አስከፊ ለሆኑ ፖለቲካዊ፣ ኢኮኖሚያዊና ሰብአዊ ቀውስ መለወጣቸው የማይቀር ነው። ሁሉንም አይነት ቀውሶች በአገራችን አፍጠው እየተከሰቱ ባለበት ሁኔታ ለውጥ መጣልን፣ ሰላም ሰፈነልን፣ የአገር ደህንነት ተከበረልን ከንቱ ጩኸትና ጭብጨባ መጨረሻው አስከፊ ሊሆን እንደሚችል ለመገበት ነብይ መሆንን የሚጠይቅ ጉዳይ አይደለም። ግፍና መከራ የበዛበት ህዝብ ቆርጦ የተነሳለት ወዮላቸው ለዘረኞች፣ ወዮላቸው ለአስመሳዮች፣ ወዮላቸው ለጨቋኞች፣ ወዮላቸው ለመዝባሪዎችና ዘራፊዎች። የኢትዮጵያን ህዝብ ለ27 ዓመታት ዘርፈው ሚሊዮነር የሆኑ ነጋዴዎች በህዝብ ላይ እያደረሱ ያሉትን በደል ከሸቀጦች ዋጋ ጭማሪ ጋር አያይዞ መመልከት ይቻላል። እርግጥ ነው ከወያኔ ህዝብን አስመረሩ፣ ዝረፉ፣ አስለቀሱትን በመጨረሻም የወያኔ ያለህን ዲል አድርጉት የሚል ቀጭን ትዕዛዝ እንደተሰጣቸው እናውቃለን። የንግድ ልውውጥና የሸቀጦች ዋጋ ጭማሪ ዛሬ ማን ከልካ ያለብን ባሉ ነጋዴዎች የሚመራ መሆኑንም የገበያው ሂደት እውነትነቱን ያረጋግጣል። ነጋዴው እንደፈለገ ዋጋ ጭማሪ ሆኗል። እጥረቱን ለማባባስ ሸቀጥ ደባቂም ሆኗል። ይህን በህዝብ ላይ የሚፈጸም በደልን ተው የሚል መንግስትም ሆነ ህግ የለም እንታገለው ሲሉ ደግ ሰው ጉልማ ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ በኢትዮጵያ አንድነት ድምጽ የሳተላይት ሬዲዮ ዝግጅት ህዝባዊነትን ለህዝብ በተግባር መቆምን፣ ሀገር መውደድንና ለህልውናዋ በጽናት ቆሞ መታገልን ከኢህአፓ ተማርኩ። ህዝባዊ ትግል ማለት ዘር፣ ሃይማኖት፣ ቀለምና ቋንቋ ሳይለዩ ለሁሉም የኢትዮጵያ ህዝብ የሚደረግ ትግልን አመልካች ነው። እስባዊት ግን በለመለመ መስክ ላይ እንደሚደረግ የሶም ሶማሩጫ ያለ አይደለም። እስባዊት ግን የግልህወትን ለማደላደል ቤት ለቤት ላይ ለመጨመርና መኪና ለመለዋወጥ በየቀንጣላ ሆቴሎች በአልኮል መጠጦች በየምሽቱ ለመጨናበስ የሚደረግ አይደለም። ህዝባዊት ግን ህዝብን እርስ በራሱ የሚያጋጩ መርዞችን በመንዛት ሀገርንና ህዝብን ለትርምስ ለማጋለጥ የሚደረግ አይደለም። ዛሬ በሀገራችን ኢትዮጵያ የሀገር አንድነትን በስንትና ስንት ድርናማ የተፋሰረውን አንድነታችንን በጎሳ ፖለቲከኞች ጦዞ ሊበጠስ መቃረቡ እየታየ ነው። በአፍ ለአንድነት ቆመናል የሚሉ የፖለቲካ ቡድኖች የሚባሉትም በቀጥታም ይሁን በተዘዋዋሪ ለጎሳ ፖለቲከኞች ድጋፋቸውን ሲቸሩ ማየት ከተዘወተረ ከረምረም ማለቱ የሚታወቅ ነው። ከሁሉም በከፋ ሁኔታ እየተራገበ የሚገኘው የእርስ በርስ ግጭትን የሚቆሰቁሱና የሚያራቡ ንግግሮች ወይም ድርጊቶች እየተፈጸሙና እነሱን ተከትሎ ሀገራችን በሀገር ውስጥ መፈናቀል ከደረሰባቸው ሀገራት በተፈናቃይ ህዝብ ብዛት የፊት ለፊቱን እርስ መያዟ እየተነገረ ነው። እንዲህ ያለው ጉዳይ እጅግ አሳሳቢ ቢሆንም የፖለቲካ ድርጅት ነን በሚሉት ግን ትኩረት ሲነፈገው እየታየ ነው። ከወለጋና ከቤንሻንጉል የተፈናቀሉ አማሮች እስካሁን ወደ ቀያቸው መመለስና የፈረሱ ጎጆቻቸውና የተበተኑ ከብቶቻቸውና ንብረቶቻቸውን ሰብስቦ ማቋቋም ባለመቻሉ ከአራት ወራት በላይ በረጋ ፈራሽ መጠለያዎች እንዲማቀቁ መደረጉ የዘረኛው አገዛዝ የፖለቲካ ቁማርተኝነቱን ከማሳየቱም ባለፈ የሀገር ትርጉሙ ጥያቄ ምልክት ውስጥ መውደቁን መገንዘብ ለማንም ጤነኛ ህሊና ላለው የሚከብድ አይሆንም። የጌዲዮ ህዝብ ለሁለተኛ ጊዜ ተፈናቅሎ ጉዳዩ እንዳይጋለጥ ተደብቆ ህፃናት በጠኔና በተለያዩ በሽታዎች በነፍስ ውጪ በነፍስ ግቢ ሲቃ እየማቀቁ መሆናቸው በተለያዩ ዓለም አቀፍ የእርዳታ ድርጅቶች ከተጋለጠ ወዲህ የአገዛዙን ጸረ ህዝብነት ያሳየ ነው። ከቤንችማጂ የተፈናቀሉ የከምባታ ገበሬዎች ከራያ የተፈናቀሉ ወዘተ ወደ መኖሪያቸውና ወደ እርሻቸው የመመለሳቸው ጉዳይ እንደልም እየታየ መሆኑ ይስተማኛል። ከጌዲዮ ተፈናቃዮች ጎን መቆም ሁለቴ ማሰር የሚጠይቅ አይደለም። በ1966 ዓመተ ምህረት በረሃብ የተጎዱ ህፃናትን ምስል በጌዲዮ ተደግሞ የማየት የበቃ ነው። በጌዲዮ ተደግሞ ለማየት የበቃ ነው። የዘረኝነቱን ያራገበ ኢትዮጵያን እንደ ጭምብል እየተጠቀመ በሚገኘው የኦሮሞ ዘረኛ ገዢ ቡድን ነው። በቡራዩ በርካታ ደርዙዮችና ሌሎች ኢትዮጵያውያኖች በአሰቃቂ ሁኔታ የተጨፈጨፉበትን እንደ በቀለ ገርባ የመሰሉ ጉዳት የደረሰው በኦሮሞዎች ላይ ብቻ እንደሆነ ሲዋሹ ሰምተናል። ለምን መዋሸት ተፈለገ ለሚለው ጥያቄ ምላሹ ዋሾቹን የሚመለከት ቢሆንም የዘረኝነት ልክፍት አይነ ህሊናን ይጋርዳልና የሚጠበቅ ነው። በዛ ሰሞን ዶክተር መራራ በአንድ የገዢው ዘረኛ ቡድን ቴሌቪዥን ቃለ መጠይቅ ተደርጎላቸው ከዚህ ቀደም የኦነግ መሪዎችን የሚሽን ማደጎች ማለታቸውን በተመለከተ ሲጠየቁ የመለሱት በስሜተኝነት ውስጥ ሆኖ መጻፋቸውን ነው። መራራ የተባለውን ሲጽፉ ያንንም በትምህርት ብቃታቸው ዶክተር ያንንም የበሰልኩ ፖለቲካን አንጠርጥሪ አውቃለሁ የሚሉ ነበሩና ይህች በስሜት የሚሏት ምላሽ ዛሬ እንደ መራራ የመሰሉ ከስሜት ፖለቲከኝነት የቱን ያህል ያጠድተዋል ብሎ መጠየቅና ምላሹን ለአድማጭ መተው ወዳለው። እኚሁ ዶክተር መራራ አዲስ አበባ የኢትዮጵያ ርዕሰ ከተማ የሁሉም ኢትዮጵያዊ ከተማ የሁሉም አፍሪካዊ ከተማናት የሚሉ መፈክሮችን በማስተማር እየተነሳሱ ያሉትን የአዲስ አበባ ነዋሪዎች በተለይ የአዲስ አበባ ወጣቶችን አስነስተው የሰጡት ምላሽ የቀድሞን ስርዓት ሊጭኑ የሚፈልጉ የሚያደርጉት ነው የሚል ምላሽ መስጠታቸውን በተመለከተም ወደፊት ቢጠየቁም በስሜታዊነት የተናገሩት መሆኑን መናገራቸው አይቀርም ባይ ነኝ። ለመሆኑ የቀድሞ ስርዓት የድሮ ስርዓት የሚባለው ወያኔ ህዋስን ለማለት ከሆነ ከወያኔ ጋር ለምን ሞዳሞድ ወያኔ ፓርላማ ውስጥ ገብተው ወያኔ ዲሞክራሲ ለሚለው ጭምብል ሆነው የነበሩት እኮ መራራና አምፓያዎቻቸው እንጂ የአዲስ አበባ ወጣቶችና የአዲስ አበባ ተቆርቋሪ ወገኖች አልነበሩም። ፋሽስቱ ደርግ ማለትም ከሆነ ከደርግ ጋር ተሰልፈው በርካታ ግፍ የፈጸሙ መራራ መሆናቸው እየታወቀ ይህ አባባላቸው በራሳቸው ላይ ባቆባቸዋል። አድማጮች በጥሙና እንዲያዩት የሚገባው ህዝብ ሲፈናቀል፣ ባሰቃቂ ሁኔታ ሲገደል፣ ሴቶች ሲደፈሩ፣ ቤቶች ጎጆች ሲቃጠሉ፣ ከብቶች ሲነዱ፣ ንብረቶች ሲዘረፉ ድርጊቱን የነጻነት ትግል አካል አድርጎ በመውሰድ ድርጊቱን የትኛውም አገር ውስጥ አሉ የሚባሉ የፖለቲካ ቡድኖች ሲኮንኑና ለተፈናቃዮች አለኝታነታቸውን ሲያሳዩ አላየንም። የፖለቲካ ስር እንደነ ዶክተር ብርሃኑ ነጋ የመሰሉ ከሐዋሳ የተፈናቀሉ ጉራጌዎችን በወልቂጤ ተገኝተው ፎቶ መነሳታቸው ደግሞ ነውርን ጠባብነትን አመላካሽ ከመሆኑ በላይ ለተፈናቃዮች መብቶቻቸውን ለማስከበር አንዳችም ነገር አለመደረጉ የመደመር ትርጉሙ የዘረኛው አገዛዝ አጋፋት መሆን ማለት እንደሆነ መገንዘብ ተችሏል። ከኢሃፓ የወጡት አንጃ መጋዣዎችንም አንጃነታቸውን አድርባይነታቸውን ባንዳነታቸውን ባንጎላቸው ሳይሆን በመቀመጫቸው የሚያስቡ አንዳች ምናምን መሆናቸውን እያየን ታዝበናል። እየተመለከትን ገለባነታቸውን አሰላነታቸውን ተረድተናል። በአንድም ይሁን በሌላ ከዘረኛው በህዝብ ላይ እጅግ ዘግናኝ መከራና ጭፍጨፋን ከፈጸመና እየፈጸመ ከሚገኝ ግፈኛ ቡድን ጋር ሰልፉን አስተናግዶ እንደ ለማዳ የቤት እንስሳ ሆኖ ህዝብ ሲፈናቀል ዝም፣ ህዝብ ሲጨፈጨፍ ዝም፣ ህዝብ ሲሳደድ ዝም፣ የአዲስ አበባ ህዝብ ላይ ዘረኞች ሲፎክሩ ዝም፣ ድሬዳዋ በዘረኞች ስትታመስ ዝም፣ ዳንሻ በንጹሃን ዜጎች ደም ስትታጠብ ዝም ወዘተ ማለታቸው እየተፈጸመ በሚገኘው ግፍ ወንጀለኞች መሆናቸውና ታሪክ በዋሾ ፖለቲከኝነት እንደሚጠይቃቸው ሊታወቅ ይገባል። ትግል በአፍሪካ በአውሮፓ በሚሊኒየም በቤተ መንግስት አዳራሾች የሚደረጉ ስብሰባዎችና በሽበሽ ግብዣዎች ማለት አይደለም። ህዝብ እየተራበ በጠኔ ፍግም እያለ ባለበት ተደምረናል ያሉ የፖለቲካ ድርጅቶች ገዥውን ዘረኛ ቡድን የገንዘብ ምጣት ሲለምኑ የሰማ ሁሉ በህዝብ ስም ገንዘብ ለማስተባበር ያቆበቆቡ ቁማርተኞች መሆናቸውን ሊጠራጠር አይቻለውም። ትግል ህዝባዊ ትግል ሁሉም ከህዝብ ጋር በመቆም በሁሉም መስክ መታገል ማለት ለኢትዮጵያ አንድነት መታገል ማለት ነው። ህዝባዊ ትግል አቀበት ኮሮኮንች ገደላ ገደል ድጥ መውደቅ መነሳት ያለው ሲሆን የማታማታ ደላድራጊው ህዝብን የመጡ ባለቤት ማድረጉ አይቀርምና ለህዝብ መታገል ክብር፣ ለህዝብ መስዋዕት መሆን ክብር ብቻ ሳይሆን ዳግም ትንሳኤ ልዩነቶች ናቸውና እየተደራጀን እንታገል። ሀገርን ከመከፋፈል ለመታደግና የህዝብን አንድነት ለማስጠበቅ መንገዱ ይህ አንድ ብቻ ነው። ህዝባዊ ትግል ነውና እንታገልና የዘረኛ ጨቋኞችን አዘዛዝ እናስወግድ እላለሁ ሲሉ ደብዳቤያቸውን ያደረሱን ጸጋዬ ዶርዜው ከሽሮ ሜዳ ናቸው።
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች በቅድሚያ ሰላምታዬን አቀርባለሁ። ዳያስፖራው አይኑን እየከፈተ መሆኑ በጣም የሚመሰገን ነው። ለአመታት በህዝብ ላይ ሲነግዱ የቆዩት ዛሬ እንደ እባብ ቆዳ ቀይረው ሲመጡበት ዞር በሉ ብሎ ፊት መንሳቱ አስደስቶኛል። የኢዜማን እጣ ፈንታ በአሜሪካ ይመለከቷል። ዶክተር ብርሃኑም ቢሆን በየጊዜው የራሱ አፍ እየጠለፈው የድርጅቱን ችግር ያባባሰ እንጂ ያሻሻለ አይደለም። ኢትዮጵያዊነት የለኝም ብሎ ሊነግረን ካልሆነ አብይ ከኔ በለጠ ኢትዮጵያዊ ነው ማለት ምን ይባላል? በኢሳት ቀውስ የተነሳ የተለየ አቋም የያዙትን መዝለፍ ያሰክሳል ሲሆን በሽማግሌ መታረቅና የነ አብይ ሰለባ መጫወቻ ላለመሆን መጣር እንጂ በአደባባይ ከዚህ ቀደም ሲመሰገኑ የነበሩትን ሰራተኞች ማዋረድ የብቁ መሪ መለያ አይደለም ሲሉ በለጠ ቸርነት ከዋሽንግተን ዲሲ አሜሪካ ተብታቢያቸውን አጠናቀዋል። ¶¶ የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው ሹሞቹ ሳይመረጡ በህዝብ ላይ የተወዘፉበትን አንደኛ መስያ ከብሩ ዶክተር በድሉ ዋግጅራ ያደረጉትን ንግግር በማሰማት ይሆናል።
እንደምታውቁት ባለፈው አንድ አመት ውስጥ በለውጡ በርካታ በጎ ተግባራት ተከናውነዋል። የተከናወኑትን ተግባራት ዝርዝር ስንመለከት ለውጡ የአንድ አመት ህፃን ነው ለማለት በጣም ያስቸግራል። ይሁን እንጂ በርካታ ኢትዮጵያውያን አደረጓቸው ብሎ ለማመን የሚከብዱ ተግባራት ተፈጽመዋል። እኔ በዚህ ቻርጭ ንግግሬ ወይም አስተያየቴ ማተኮር የምፈልገው እነዚህ የስነ ምግባር ጉድፎቻችን ላይ ነው። በቀደም ካንድ ጓደኛዬ ጋራ በሀገራችን ላይ ስለተፈጠሩት ችግሮች ባለፈው አንድ አመት ማለት ነው ስንነጋገር ዘመኑ የለውጥ ነው ለውጥ ደግሞ ነውጥ ይበዛዋል አለኝ። እኔ ነውጡ የበዛው በአጠቃላይ ማህበረሰባችን ጠንካራ የስነ ምግባር እሴት ስለጎደለው ነው። በተለይ ወጣቱ ይሄ ልብ ማለት አለበት አልኩት። በተለይ ወጣቱ ያልኩት ከሀገራችን ህዝብ 70 ከመቶ ከ30 አመት በታች በመሆኑ ዘመኑ የወጣቶች ነው ብዬ ነው። አዎ ዘመኑ የወጣቶች ነው። ኢትዮጵያም የወጣቶች ናት። ራሱ ለውጡም የወጣቶች ነው። የወጣትነት መንፈስ የሀገርና የትውልድ መንፈስ ነው። ለዚህ ደግሞ ካለንበት ጊዜ የበለጠ ምስክር የለም። ለዚህ ነው እኔም በዚህ ዘመን በዚህ የለውጥና በዚህ ሀገር ባለቤቶች በወጣቶች ፊት ስለምንገኝበት ማህበረሰባዊ የስነ ምግባር ዝቅጠት ራሳቸው ባለቤቶቹ በአይናቸው የሚያዩትን በጆሮአቸው ሹክ ለማለት የወደድኩት። ማህበረሰባችን የሚገኝበት የስነ ምግባር እሴቶች ልኬት ከግላዊ የስነ ምግባር ችግር አልፎ ወደ ማህበረሰባዊ የስነ ምግባር ዝቅጠት እየገሰገስን መሆኑን ለማስታወስ ያህል። ግለኝነት ተንሰራፍቷል። ለማህበረሰባዊ የጋራ ጥቅም አንሰራም። ግለኛ ሰዎች ደግሞ ምን በቁጥር ቢበዙ እንደ ግለሰብ ተሰብስበው በአንድ ቦታ ይኖሩ እንደው እንጂ ማህበራዊ ቁርኝት ኖሯቸው ማህበረሰብ ሊፈጥሩ አይችሉም። አስመሳዮች ነን። በአደባባይ ያወገዝነውን ተደብቀን እንፈጽማለን። አስመሳይነትና በአደባባይ ያወገዙትን ተደብቆ መስራት የነፍስን ፉንጋ መስል ለማቆንጀት የሚከናወኑ በመሆናቸው ይመሳሰላሉ። ስብእናን በእውቀት በስነ ምግባርና በምክንያት ላይ ተመስርቶ ከማቆንጀት ይልቅ በማስመሰልና በመላስ የቃላት ቅብ አስውቦ ማህበራዊ ተቀባይነት ለማግኘት መሞከር የማህበረሰባችን መገለጫ የሆነ ነው። ህዝባዊ አስመሳይነት በወለደው ጭብጨባና ውዳሴ ወንበር የማይገባቸው ባለስልጣናት በወንበር እንዲቆዩና ህዝብን እንዲያስተቃዩ እድል አግኝተዋል። መድረክ የማይገባቸው የጥበብ ሰዎች መድረክ ተቆጣጥረው የማህበረሰቡን ህሊናዊ ልዕልና አስቀጠዋል። አንድ ማህበረሰብ አጥዎችን እየነወረ እግረ መንገዱን ህፃናቱን እያስተማረ በማያቋርጥ ጥበቃ የስነ ምግባር ልኬቱ ምክንያታዊ መሰረት እንዳይናጋ ይጠብቃል። አጥዎችን ከማህበረሰቡ አደባባይ አቁሞ በስም ጠርቶ ያለ መገሰጽ፣ በህገ ፊት አቁሞ ያለ መቅጣት ወንጀልን ያበረታታል ያበረክታል። ሌሎችም የግፍንና የወንጀልን ፍሬ እንዲመኙ ያደርጋል። አጥፊ የጥፋት ኃይሎችን ረጋሚ ሲሆን ብዙ ጊዜ አጨብጭበን አልፎ አልፎ በመናገባይን ተሸብበን በማለፋችን በርካቶች የዘረፉትንና ያዘረፉትን ንብረት አስመላሽ፣ ገድለው የጣሉትንና በየጨለማው ቤት ያጎሩትን ዜጋ አፈላላጊ፣ ያፈናቀሉትን ዜጋ አስፋሪ ሆነዋል። ፋይናንስ ፖሊስ የሚባል ታውቃላችሁ አይደል? ምናልባት ወጣቶች ላታውቁት ይችላላችሁ። በደርግ ዘመን ፋይናንስ የሚባል የፖሊስ ክፍል ነበር። ፋይናንስ ፖሊስ ማለት በትልልቅ አውራ ጎዳናዎች ላይ በቆሙ ኬላዎች ቀረጥ ያልተከፈለባቸው ኮንትሮባንድ ቁሳቁሶችን የሚቆጣጠር ፖሊስ ነው። ደሞዙ ከሌላው ፖሊስ ጋራ ተመሳሳይ ቢሆንም አንድ ፖሊስ ፋይናንስ ሆኖ ሲመደብ እንኳን ደስ አለህ፣ ፈጣሪ ረድቶሃል፣ ቦታው ስራ አለው ይባል ነበር። ጉቦና በሀገርና በህዝብ ላይ የሚሰራ ወንጀል ስራ ተብሎ ሲጠራ ለመጀመሪያ ጊዜ የሰማሁት ያኔ ነው። መቼም የዛሬውን ታውቃላችሁ። ያ ዘር ምን እንዳበቀለ፣ ዛፉ ምን እንዳፈራ ታውቃላችሁ። በደርግ ዘመን ኬላ ላይ በመቶዎች የሚቆጠር ብር እየተቀበለ ኮንትሮባንድ የሚያሳልፈውን ፋይናንስ ፖሊስ ማህበረሰባችን በምን ፍጥነት የሀገርን ድንበር ጥሶ በጦር ሰራዊት መኪኖች ኮንትሮባንድ ወደሚነግድ ዶላር በሻንጣ ከሀገር ወደሚያስወጣ ጀነራል እንዳሳደገው ስትመለከቱ ማህበረሰቡ ምን ያህል የስነ ምግባር አረም ለማብቀል ተስማሚ ማሳ እንደሆነ ታስተውላላችሁ። የስነ ምግባር ወራዲ የስነ ምግባር ዝቅተታችን ማህበረሰባዊ ነው። እንደ ማህበረሰብ እንደ ሀገር ነው እየዘቀጥን ያለ ነው። አንድ ማህበረሰብ ገሚሱ ወንጀል ፈጻሚ፣ ገሚሱ አጥብጫቢ፣ ገሚሱ በዝምታ ታዛቢ ሆኖ ሰዎች በአደባባይ ይሰቀላሉ፣ ወልደው ከብደው ከኖሩበት ይፈናቀላሉ። ሰው ሲቃጠልና ተዘቅዝቆ ሲሰቀል ኳስ እንደሚያይ ተመልካች ከቦ በሚመለከተው በሩን ዘግቶ በሚታዘበውና ያንን ዜና ሰምቶ ቤቱ ገብቶ ተኝቶ ባደረው መካከል ልዩነት የለም። በስነ ምግባር አሽክታ ተተርትበን አብረን እየኖርን ነውና እንደ ማህበረሰብ በስነ ምግባር ዘቅጠናል። ግፍ የሚበረክተው ግፈኞች በርክተው አይደለም። ማህበረሰቡ በይሉንታ በጥቅም ትስስርና በምን አገባኝ በመብቱ ታቅፎ የግፍ መፈልፈያ ስለሆናቸው ነው። ልብ አድርጉ ወጣቶች፣ ይህ ዘመን የናንተ ነው። ኢትዮጵያም የናንተ ናት። ለውጡም የናንተ ነው። ወጣትነታችሁን አብዮት ለማፈንዳትና መሪ ለመቀየር ብቻ ሳይሆን ባፈነዳችሁት አብዮትና በለወጣችሁት መሪ ላይ በስነ ምግባር የታነጹ ዜጎች ያሏት ጠንካራ ሀገር ለመገንባት ተጠቀሙበት። መቃወም የዘመናችሁ አርማ አይሁን። በስነ ምግባር ዘቅጠናል። ለምን በስነ ምግባር ዘቀጥን የሚለውን ለመተንተን ጊዜ አይበቃኝም። ያለንበትን የስነ ምግባር ይዞታ ለማሻሻል ይረዳሉ ያልኳቸውን 3 ነጥቦች አስቀምጬላችሁ እጨርሳለሁ። አንደኛ፣ የምንገኝበትን የስነ ምግባር ይዞታ ማወቅና መቀበል። ኢትዮጵያውያን እንግዳ ተቀባዮች ነን። እግር የጣለውን እግሩን አጥበን ራት አብልተን አልጋችንን ለቀን የምናስተናግድ ኢትዮጵያውያን የተባበ አግራሽ፣ የታመመ ጠያቂ፣ የሞተ ቀባሪ ነን። ኢትዮጵያውያን ሃይማኖተኞች ነን፣ በፈጣሪ ቃል የምንተዳደር ወዘተርፈ። እንዲህ አይነት ብዙ ድርሳን በውጪ ሀገር ሰዎች ተነግሮልናል፣ ተጽፎልናል። እኛም ራሳችን እንላለን፣ እንጽፋለን። ኢትዮጵያ ለዘላለም ትኖር። ኢትዮጵያዊነት መልካምነት የመሳሰሉ የአደባባይ መፈክሮቻችን ጠንካራና የማይነወጥ ምክንያታዊ መሰረት ላይ የተመረኮዘ የስነ ምግባር ልኬት እንዳለን የሚያመለክቱ ናቸው። ግን እኛ ኢትዮጵያውያን የተባለልንን ነን ብለን የተቀበልነውን የነበርነውን ነን ወይ ነው ጥያቄ። ኢትዮጵያውያን እጅግ ራስ ወዳዶች ነን። ኢትዮጵያውያን ሃይማኖተኛ የሆነውን ያህል በፈጣሪ ቃል የምንገዛ በጎች አይደለንም። ኢትዮጵያውያን ጥሩ ተዋጊ፣ ድንበር የማናስደፍር ጠሮኞች ነን። ለሀገራችን እንሞታለን፣ ሀገራችንን ግን አንወድም። ከሀገራችን ላይ እንሰርቃለን። ከብራችን ጉበን ውጪ ያለው ሁሉ የኛ አይደለም። ወደ ቤታችን ብናስገባው የግላችን ብናደርገው እንመኛለን። መንግስት ሆስፒታል ሊታከም የመጣን ደሃ በሽተኛ እሱ ወደሚሰራበት ወይም ወደ ሰራው የግል ክሊኒክ የሚመራ ሐኪም ያፈራ ነው እኛ ነን። የህግ ትምህርቱን የንግድ ፈቃድ፣ ፍርድ ቤትን የግል መደብሩ አድርጎ ፍትህን በገንዘብና በፖለቲካዊ ጥቅም የሚሸረችር ሸቃጭ ዳኛ ያፈራ ነው እኛ ነን። የሀገራቸውን ሀብት አልበቃ ብሏቸው በሀገራቸው ስም ተበድረው የሚሰርቁ ጀነራሎችንና ሚኒስትሮችን ያፈራ ነው እኛ ነን። እኛ ይህንን ከመቶ ዓመት በፊት የነበረውን ፈረንጆች የመሰከሩትን አይደለንም። ታላቁ የስነ ልሳን ምሁር ኒዮ ቾምስኪ አሸባሪነትን ከዓለማችን ላይ ማስወገድ እጅግ ቀላል ነው፣ ተሳታፊ አለመሆን ይላል። ቀጥተኛና ውስብስብ ያልሆነ አገላለጽ ነው። ጓሮህ እንዳይበቅል የምትፈልገውን አለመትከል፣ በማህበረሰባችን ውስጥ የሚታየው ግን ተቃራኒው ነው። ሌባውን ሸኝቶ ለተዘራፊው ገንዘብ ማዋጣት፣ መኪና የገጨውን ሐኪም ዘም ከመድረስ ይልቅ በቀብሩ ላይ ማንባት፣ የለኮሰውን ሲጋራ ወደ ኋላ ይዞ ልጁን እንዳያጨስ የሚመክር አባት። ይህ አይነቱ ተግባር ያንድን ቤት መሰረት እየቆፈሩ ጣራውን ቀባብቶ ለማሳመር እንደመሞከር ነው። ጣራውን ምን ብናሳምረው መሰረቱን የምንቆፍረው ቤት መፍረሱ አይቀርም። ይህን አውቀን ተቀብለን ነው እንደ ማህበረሰብ ከገባንበት የስነ ምግባር አዘቅት ለመውጣት ማድረግ የሚገባንን ማሰላሰል መጀመር ያለብን። ማወቅ መቀበል እንጂ መፈራረድ ግን የለብንም። መፈራረድና መወነጃጀል አፍራሽ ነው፣ አሉታዊ ኃይል ነው። የበለጠ ያዘቅጠናል እንጂ እየገባንበት ካለነው መቀመቅ አያወጣንም። ማንንም ያድርገው በምንም ምክንያት ይሁን እኛ አሁን የምንገኝበትን ሆነናል። የመጀመሪያው እርምጃ ይህን በእውቀት መቀበልና አለመፈራረድ ነው። ሁለተኛው እንደ ማህበረሰብ ከዘቀጥንበት መውጣት የምንችለው እንደ ማህበረሰብ ብቻ መሆኑን መረዳት። ይህን ተረዳን ማለት ከገባንበት ለመውጣት የምንቀይሳቸው እቅዶችና የምንከተላቸው መንገዶች ሁሉን አካታችና ተቋማዊ መሆን እንዳለባቸው አውቀናል ማለት ነው። ከገባንበት የስነ ምግባር አዘቅት እንደ ማህበረሰብ ለመውጣት ተቋማትና የሲቪክ ማህበራት መጠንከር አለባቸው። መንግስትን ከባለስልጣናት አክሲዮንነት ነፃ ማውጣት የሚቻለው ከመንግስት ተጽዕኖ ነፃ የሆኑ ተቋማት ሲበረከቱ ነው። መንግስት ከስነ ምግባር ሴቶች እንዳፈነግጥ በዋናነት የሚጠብቁት የሲቪክ ማህበራት ናቸው። ነፃ ተቋማትና ሲቪክ ማህበራት ሲጠነክሩ የህዝብ አገልጋይ እንዲሆን መንግስትን ማስገደድ ይቻላል። የሃይማኖትና የትምህርት ተቋማት ከመሰረታዊ ዓላማቸው በመፋታታቸው ማህበረሰባዊ የስነ ምግባር ብልሽታችንን አልታደጉት። የብዙሃን መገናኛዎችም ለማህበራዊ የስነ ምግባር ዝቅጠታችን ያበረከቱት አስተዋጽኦ እጅግ የላቀ ነው። ተቋሞቻችን ማህበረሰባዊ ዓላማቸውን በመሳሳታቸው የተነሳ ለአንድ ማህበረሰብ መሰረት የሆነው የጋራ ጥቅምን ወይም ኮመን ጉድ ከየዜጋው ሰብዕና ተንጠፍጥፎ ግለኝነት ተተክቷል። ዛሬ ከምንገኝበት ማህበረሰባዊ የስነ ምግባር ቀውስ እንደ ማህበረሰብ ተያይዘን ለመውጣት ተቋማትና የሲቪክ ማህበራትን በማጠናከር ሁሉን አካታች ቅድ አዘጋጅቶ መስራት ያስፈልጋል። ሶስተኛውና የመጨረሻው ስነ ምግባራዊ ዲስኮርስ ወይም ውይይት ላይ ማተኮር። ከፖለቲካዊ ዲስኮርሳችን ስነ ምግባራዊ ዲስኮርሳችን መቅደም አለበት። በወረደ ምክንያታዊ ልኬት ላይ በተቸነከረ የስነ ምግባር ዝቅጠት ውስጥ ሆነን ፖለቲካዊ ዲስኩራችን ፍሬ ሊኖረው አይችልም። አንደማመጥ፣ የሌላውን ሐሳብ አናከብርም። ሰዎች የሃይማኖትን መጽሐፍ ፍችና ትንታኔ እየተወያዩ በሚያሻሽሉበት 21ኛው ክፍለ ዘመን ላይ እየኖርን ትናንት ብልጭ ያለልንን ሐሳብና አንብበን ገብቶንም ሳይገባንን መመሪያ ያደረግነው ርዕዮተ ዓለም ለድርድር አናቀርብም ብለን የሚገዳደሩንን አስረን የምናሰቃየው፣ ገለን የምንጥለው ሰብአዊነትን መሰረት ባደረገ ጠንካራ ምክንያታዊነት ላይ የተመሰረተ ስነ ምግባር ስለሌለን ነው። ደርግ ባብዮትና በሰፊው ህዝብ ጥቅም አይደራደርም ነበር። ህዋት ያድግ በመሬት ባለቤትነትና ባብዮታዊ ዲሞክራሲ መስመሩ ላይ አይደራደርም ነበር። የዛሬዎቹ መሪዎችና የፖለቲካ ኤሊቶችም በፌዴራሊዝሙ ላይ እንደማይደራደሩ ይናገራሉ። አለመወያየትና አለመደራደር ሰባዊ አይደለም። መወያየትና መደራደር ሰባዊ ተፈጥሮ ነው። ሰዎች እስካሉ ይኖራል። ሰዎች ሐሳብን የሚያዳብሩት ወይም የሚቀይሩት በድርድር ወይም በውይይት ነው። አልደራደርም የሚለው ቃል ውስጥ የሌላውን ሐሳብ መቀበል ቀርቶ ማዳመጥ አልፈልግም የሚል ትምክህትና ንቀት አለ። አልደራደርም የሚለው ቃል ውስጥ የዜጎችን በሀገራቸው የመሳተፍ መብት የማይቀበል የአምባገነንነት ቡቃያ አለ። ይህን ይዘን ፖለቲካዊ ዲስኮርሳችን ወደ ዲሞክራሲ ሊያደርሰን አይችልም። ይህ መሞረድ አለበት። ሞረዱ ደግሞ ስነ ምግባራዊ ውይይት ወይም ዲስኮርስ ነው። ልብ አድርጉ ወጣቶች፣ ይህ ዘመን የናንተ ነው። ኢትዮጵያም የናንተ ናት። ለውጡም የናንተ ነው። እንደ አባቶቻችሁ እና እንደኛ ወጣትነታችሁን በመቃወም አሪዎት በማፋንዳትና መሪ በመቀያየር ብቻ እንዳታባክኑት። ወጣትነታችሁ ባፈነዳችሁት አብዮትና በለወጣችሁት መሪ ላይ ጠንካራ ሀገር ለመገንባት ተጠቀሙበት። የዘመናችሁ አርማ መቃወም ብቻ እንዲሆን አትፍቀዱ። ዘመናችሁን ማድርጀትን ተስፋችሁን ማጥናትን አርማችሁ አድርጉ። የሲዮን ታይዘን እንሻገራለን። አመሰግናለሁ።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Da-da-da-da.